ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12 2012 ዓ.ም ዝግጅታችን ጀመረ። ከጅቡቲ ተመልሰው በድሬዳዋ ለይቶ ማቆያ ጣቢያ የሚገኙ 3 ግለሰቦች ኮሮና ቫይረስ ተገኘባቸው።
እዚህ ጋር ተረበው ነው ደክመው ነው ተደፍለፈው ነው የሚደርሱ። ስለዚህ ለነኛ ሰባዊ ካታ የነገብ ይመን ደና ለይተን ማቆያ ነገር እየሰራ ነው።
የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም ናቸው። ዘገባው በአብይ ርዕስ ይቀርባል።
እንከ ዶክተር ከእግዚአብሔር ጋራ ሐኪሞች አድኑዋል። ራ ትልቁ ነገር ራስን አለመደበቅ ነውና ወደ ሐኪሞቹ ማውጣት።
አቶ ዳግማይ በቀለ በኢትዮጵያ በመጀመሪያው ዙር የኮሮና ቫይረስ የተገኘባቸውና ያገገሙ ናቸው። ሙሉን ቆየት ብሎ ተሰምታላችሁ። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። አድማጮች የኮሮና ቫይረስ ስርጭትን ለመክታት የምትከታተሉትን ቅንብር የምናስደምጣችሁ የቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና ዓለም ዜና እናስቀድም።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የኮሮና ቫይረስን ስርጭት ለመግታት ጅቡቲ ጥብቅ የሰዓት እላፊ አዋጅ ልታወጅ የምትገደድ መሆኗን አስታወቀች። በአገሪቱ ለኮቪድ-19 የተጋለጡ ሰዎች ቁጥር ድንገት ማሻቀቡን ተከትሎ ነው። ፕሬዝዳንቷ ኢስማኤል ኡመር ጊሌ በዛሬው ዕለት ለሕዝብ ባሰሙት ንግግር ዜጎች በቤታቸው ተገድበው የማይቀመጡ ከሆነ የሰዎችን እንቅስቃሴ የሚገድብ ጥብቅ የሰዓት እላፊ ለማወጅ የሚገደዱ መሆናቸውን የተናገሩት እስካሁን በተደረጉ ምርመራዎች በጅቡቲ ለቫይረሱ የተጋለጡ ሰዎች ቁጥር 846 ሲደርስ የሁለት ሰዎች ህይወትም በዚሁ ሳቢያ ማለፉ ተዘግቧል። የኮሮናን ቫይረስ ወረርሽኝ የጥድፊያ መዛመት ለመግታት ላለፉት 4 ሳምንታት የሰዎችን ከቦታ ቦታ መንቀሳቀስ ጨምሮ እጅግ ጥብቅ የሚሰኙ ሀገር አቀፍ እርምጃዎችን ተፈጻሚ ስታደርግ የቆየችው ህንድ ግብርና መር በሆኑ ኢንዱስትሪዎቿ ላይ የተጣሉ እገዳዎችን በጥንቃቄ ማላላት ይዛለች። ገዳዎቹን የማላላቱ እርምጃ በአንዳንድ ዓለም አቀፍ ወረርሽኝ ብዙም ባላጠቃቸው ሀገሪቱ ክፍሎች የሚገኙ ሌሎች ኢንዱስትሪዎቿንም እንደሚጨምር ተገልጧል። ኒው ዴልሂ በዛሬው ዕለት ይፋ ያደረገችውና ይህ ከዚህ ቀደም ተጥሎ የነበሩትን ገዳዎች በከፊል የማንሳቱ ውሳኔ ዜና የተሰማው የወረርሽኙን ስርጭትና የተጋላጮችን ቁጥር በሚያሳየው ሪፖርት እስከዛሬ ከተዘገቡት የአንድ ቀን ስሌቶች ትልቁ የሆነውን የ1600 አዲስ ተጋላጮችን ቁጥር ባስመዘገበች ማግስት ነው። የትላንቱ አዳገር ለበሽታው የተጋለጡትን ሰዎች ቁጥር ከ17500 በላይ ሲያደርስ በኮቪድ-19 ሳቢያ ህይወታቸውን ያጡ ዜጎቿም ቁጥር 543 ደርሷል። ህንድ በዛሬው ዕለት የወሰደችው ይህ እገዳዎችን የማላላት እርምጃ በአመዛኙ የገጠሩን ኢኮኖሚ ለማንቀሳቀስና እንዲሁም እገዳውን ተከትሎ የሀገሪቱ ኢኮኖሚያዊ እንቅስቃሴ ቀጥ ባለበት ወቅት ከሚኖሩባቸው ከተሞች ወደ ትውልድ ቀዮቻቸው የተመለሱትንና ከፍተኛ የኢኮኖሚ ድቀት ባስከተለው ቀውስ ክፉኛ የተጎዱ በብዙ ሚሊዮኖች የሚቆጠሩ በዕለት ተዕለት ገቢ የሚተዳደሩ ዜጎቿን ጥቃይ ለመቀነስ የታለመ ነው ተብሏል። ይህ እንዲህ እንዳለ የኮሮና ቫይረስ ወረርሽኝ በስፋት የተዛመተባቸው ግዙፍ ከተሞቿ ኒው ዴልሂ እና ሙምባይ በአውሮፓውያኑ የቀን አቆጣጠር ሚያዝያ አጋማሽ ላይ ሊያበቃ ታቅዶ የነበረው እገዳ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ ለሌላ ጊዜ እንዲዛወሩ ከተወሰኑ እጅግ ግዙፍ ዓለም አቀፍ እንቅስቃሴዎች አንዱ የሆነው የጃፓን ኦሎምፒክ ወረርሽኙ በጊዜው ጨርሶ ላይጠፋ ይችላል በሚል በተያዘለት በአዲሱ የጊዜ ሰሌዳ መሰረት በመጪው ዓመት በ2021ም ላይካሄድ ይችላል ሲሉ የጃፓን የተላላፊ በሽታዎች አዋቂዎች ተናገሩ። በጃፓኑ የውጭ ሀገር ጋዜጠኞች ክበብ አዘናጅነት በዛሬው ዕለት በስልክ በተካሄደው ጋዜጣዊ መግለጫ ይህን ጥርጣሬያቸውን ያሰሙት የኮቤ ዩኒቨርሲቲው የተላላፊ በሽታዎች አዋቂ ፕሮፌሰር ኬንታሮ ኢዋታ ሲያብራሩ በኦሎምፒክ ውድድሩ ጋባዥነት ከመላው ዓለም የሚጎርፉት አትሌቶችና ተመልካቾች የሚከስቱት ሁኔታ የኮቪድ-19ን ማገርሸት እውን የማድረግ እድሉ ከፍተኛ ነው ብለዋል። ዘወትር በናፍቆት የሚጠበቀው የኦሎምፒክ ውድድር በታለመው መንገድ ሊካሄድ እንዲችል አሉ ፕሮፌሰር ኢዋታ። አንድም የጃፓን የዚህን ወረርሽኝ መዛመት ሙሉ በሙሉ መቆጣጠር መቻል፣ ሁለቱም የተቀረው ዓለም በተመሳሳይ ለስኬት መብቃት የግድ ናቸው ብለዋል። የኦሎምፒክ ውድድሮች የሚካሄዱበት መንገድና አቀራረብ ካለወጡም ለምሳሌ ሚሃል ውድድሮቹን ታዳሚ በሌለበት አለም የታዳሚ ተሳትፎ በእጅጉ በተገደበበት እንዲካሄዱ ካልተደረገ ተስፋ እንደሚደረገው በዚያን ጊዜ ጥብሽታው መከላከያ ክትባት ቢገኝ እንኳን የወረርሽኙ እንደ አዲስ የማገርሸት እድል ከፍ ያለና አደጋውም ይበረታ ነው ሲሉ ነው። የጃፓኑ ኦሎምፒክ አሁን በተያዘለት ጊዜ ሰሌዳ መሰረት የመካሄዱን ነገር ብዙም ተስፋ ባልጣለ ስሜት ፕሮፌሰሩ የገለጡት The Associated Press እንደዘገበው የጃፓን ኦሎምፒክ አዘጋጅ ኮሚቴ ሊቀመንበርና ዋና ስራ አስፈጻሚ ቶሺሮ ሙቶም ኮሚቴያቸውና ዓለም አቀፉ ኦሎምፒክ አዘጋጅ ኮሚቴ ውድድሩ በመጪው ዓመት እንዲካሄድ በጋራ ደርሰውበት በነበረው ውሳኔ መሰረት እንደታለሙ የመካሄዱን እድል ብዙም ተስፋ ያሳደሩበት አይመስልም። የአራት ዓመቱ አንድ የሚካሄደው የኦሎምፒክ ውድድር አትሌቶችን የፓኞችንና ተለማማጆችን ጨምሮ ቁጥሩ 11000 የሚገመት ሰው ውድድሩ ወደሚካሄድባቸው ስፍራዎች እንዲመጡ ያደርጋል። በተጨማሪም በብዙ ሺህ የሚጎርፍ ማድረግም ይታወቃል። ሲንጋፖር 1426 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸውን በምርመራ ማረጋገጧን በዛሬው ዕለት አስታወቀች። ያሃዝ ለደሴቲቱ አገርና ከተማ በአንድ ቀን ሲዘገብ እስከዛሬ ከታየ ሁሉ እጅግ ግዙፉ መሆኑ ታውቋል። አዲሱ ሪፖርት በዚያች ሀገር ለወረርሽኙ የተጋለጡትን ሰዎች ቁጥር 8014 ሲያደርሰው በህመሙ ሳቢያ ህይወታቸውን ያጡት ሰዎችም ቁጥር 11 ደርሷል። ይህም ጠቅላላ አሃዝ የንግድና የፋይናንስ መንሃሪያይቱን ሀገር በደቡብ ምስራቅ እስያ ለቫይረሱ በተጋለጡ ሰዎች ቁጥር ቀዳሚዋ አድርጓታል። ሲንጋፖር በወረርሽኙ መጀመሪያ ላይ ተግባራዊ ባደረገችው ጥብቅ የምርመራና ተጋላጮችን ተከታትሎ የመለየት የተሳካ ዘመቻ የወረርሽኙን መዛመት መግታት ችላ ነበር። ይሁንና አዲስ ተጋላጭ ሆነው የተገኙት ሙሉ በሙሉ ማለት ይቻላል በተጨናነቁ መኖሪያ ሰፈሮች የሚኖሩ በአነስተኛ ገቢ የሚተዳደሩ ከተለያዩ ሀገሮች የመጡ ሰራተኞች መሆናቸው ታውቋል። የጤና ባለስልጣቷ እነኚህ የውጭ ሀገር ሰራተኞች ባሉባቸው አካባቢዎችም ጥብቅ የምርመራ የግዴታ ማቆያዎችና የማህበራዊ መራራቅን የመሳሰሉ የበሽታውን የጥርፊያ መዛመት ለመግታት የሚያግዙ እርምጃዎች ተፈጻሚ በማድረግ ላይ ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮቪድ-19 በዓለም ዙሪያ የብዙ ሺዎችን ህይወት እየቀጠፈና ማህበረሰቦችን እያመሳቀለ ባለበት ከቀይና ከኑሯቸው የተፈናቀሉ አገር አልባ ለመሆን የሚተዳደሩ ሴቶችና ታዳጊዎች ጾታን መሰረት ላደረጉ ጥቃቶች ይበልጥ እየተጋለጡ መሆናቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዛሬ አስታወቀ። ይህ ዓለም አቀፍ ወረርሽኝ በከፍተኛ ፍጥነት እየተዛመተ ባለበት በአሁኑ ወቅት ለስደተኞች ለተፈናቃዮችና አገር አልባ ለመሆን ለተገደዱ ሴቶችና ታዳጊዎች አስቸኳይ ትኩረት እንዲሰጥ እንሻለን ሲሉ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ረዳት ኮሚሽነር ጂሊያን ትሪክስ ናቸው የተናገሩት። አክለውም ለወረርሽኙ የመጋለጥ እድላቸው ከፍተኛ ነው፣ ጥቃት ለሚፈጽሙባቸውም የነጻ መንገድ መሰጠት የለበትም ሲሉ አሳስበዋል። የወረርሽኙን መዛመት ለመግታት በተወሰዱ የገዳ እርምጃዎችና የአገልግሎቶች መቋረጥ ይበልጥ ለከፋ የማህበራዊና ኢኮኖሚያዊ ምስቅልቅል እየተጋለጡ መሆናቸውን የገለጹት ረዳት ኮሚሽነሯ ለወሲባዊ ብዝበዛና ልጆችን ያለ እድሜያቸው እንዲዳሩ ጭምር ለመሳሰሉ ችግሮች እየተጋለጡ መሆናቸውንም ተናግረዋል። መንግስታት ለነኚህ በተለይ ጾታን መሰረት ያደረጉ ጥቃቶች የተጋለጡ ወገኖችን እንዲከላከሉም ሲሉ ጥሪ አሰምተዋል። ሰሜናዊ አፍጋኒስታን ውስጥ ከታሊባን ጋር ሲፋለሙ የነበሩ 26 የአካባቢ ኃይሎችና የመንግስቱ ደጋፊ ሚሊሻዎች መገደላቸውን የአፍጋኒስታን መከላከያ ሚኒስቴርና የየአካባቢዎቹ ባለስልጣናት አስታወቁ። ትላንት ማምሻው ላይ የታሊባን ሸማቂዎች በታህካር ክፍለ ግዛቷ የካዋጃ ጋሃር ወረዳ የአካባቢው ኃይሎች ላይ ጥቃት መሰንዘራቸውንና ለሰዓታት የዘለቀው ውጊያም አጋዥ ኃይል ከመጣ በኋላ መመከቱን የግዛቲቱ አገረ ገዢ ቃል አቀባይ መሐመድ ጃዋድ ሂጅሪ ለአሜሪካ ድምጽ ተናግረዋል። ይበንዲ እንዳለ በባልካ የግዛቲቱ ባለስልጣናት የሹልግራ ወረዳ 9 ሰዎች የተገደሉበትና ሌሎች 7 ሰዎች የቆሰሉበት የታሊባን ጥቃት ባለፈው ቅዳሜ መፈጸሙን አስታውቀዋል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 12/2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ በድሬዳዋ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነጻ ሆነው ወደ ቤታቸው ሲመለሱ ሌሎች 3 ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው 3 ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን እየተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል።
በዛሬው ዕለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ይፋ ባደረጉት መግለጫ 3 ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማዋ ቫይረሱ የተገኘባቸውን ቁጥር 8 አድርሶታል። ይሁንና 3ቱም ሰዎች ከጅቡቲ ተመልሰው በለይቶ ማቆያ ውስጥ የነበሩ ናቸው ተብሏል።
ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው። እንግዲህ በአጠቃላይ ከላክነው 574 ናሙና ውስጥ እስካሁን ድረስ የ6ቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቷል።
የፌደራል ጤና ሚኒስቴር ግን ዛሬ በፌስቡክ እና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪ የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው 3ቱም በአስራዎቹ እድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል። በድሬዳዋ ዩኒቨርሲቲና የድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574 የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዳዋ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው 3ቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል። ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ ይህ ሪፖርት ከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዳዋ ከጅቡቲ ጋር ካላት ጠንካራ ኢኮኖሚና የህዝብ ለህዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዳዋም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን የህዝብ ማመላለሻ አሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና የሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው ወይዘሮ ለምለም።
በህገወጥ ግን የሚገባው በህገወጥ እኛም የምንይዛቸው ምንድነው በእግራቸው ይመጡና ተዝለፍልፎ ኬላው ላይ ወድቃሉ። ለምሳሌ ትናንትና ማታ 11 ሰዎች ወድቋቱን ሰን ለሊቱን ተሰብስበው እንደገና ማቆያዎች ደናቸዋል። በደረሰን ጥቆማ ሰዓት እንሄድና ሰምተናል እና በመኪና ሌጋሊ አይደለም እየመጡ ያሉት ኢሌጋሊ ነው እና ቦርደሩ ሰፊ ነው። በግር የሚገባበት ክፍሉ ድሬዳዋ ብቻ ሳይሆን በአፋር ውስጥ በኦሮሚያ መስጠና አማራ ባለቤት ሶማሌ ራሱ ሶማሌ ክልሉ ክፍት ነው እና በግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድነው የድሬዳዋ ቦርደር ላይ መኪና የሚገባባቸው ሁሉ ባለሙያ አስገብተናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትን እዛ ጋር ተርበው ነው ደክመው ነው ተዝለፍልፈው ነው የሚደርሱት። ስለዚህ ለእነኛ ሰብአዊ እርዳታ
ህብረተሰቡ ከጅቡቲ የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረውና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል።
ማህበረሰቡ ራሱ ይጠንቀቅ የተባሉትን የመከላከያ መንገዶች ይተግብሩ። ቀላል ናቸው፣ ብዙ ገንዘብ የማያስወጡ ናቸው። ሁለት ያውቅ እርምጃ መናቅ ከሚያስችልና ከሚያስነፍስ እጅ መታጠብ፣ ሳኒታይዘር መጠቀም፣ አፍና አፍንጫ መሸፈን፣ ይህንን ያደርግና ስጋቱን እንቀንስ ነው ዋናው ነገር።
ከጅቡቲ ከዚህ በፊት 1800 ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር። የነሱም የደምናሙና ተወስዶ ምርመራ እየተደረገ መሆኑን ወይዘሮ ለምለም አስታውቀዋል። ከነሱ በኋላ ድሬዳዋ ከገቡት 574 ኢትዮጵያውያን መካከል የዛሬዎቹ ጨምሮ 6ቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል ወይዘሮ ለምለም። የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል። በሌላ በኩል በድሬዳዋ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጡ የነበሩ የ42 ዓመቱ የድሬዳዋ ኗሪና የ34 ዓመት የተደረጋሩ በአሁኑ ሰዓት ከቫይረሱ ነጻ ሆነው ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የሕክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አዲስ ቸኮልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ የተወሰኑት አገግመው ወደ ቤታቸው እየገቡ ነው። የአዳማ ከተማው ነዋሪ አቶ ዳግማይ በቀለ ከቫይረሱ አገግመው መኖሪያ ቤታቸው ተመልሰዋል። ሙክታር ጀማል አነጋግሯቸዋል።
እኔ ዳግማይ በቀለ እባላለሁ። ያው በአዳማ ከተማ ነው የምኖረው። ሙያዬ ፋርማሲስት ነው።
አቶ ዳግማይ በጣም እናመሰግናለን። እንኳንስ ለቤቶም አበቃዎት።
አሜን።
አቶ ዳግማይ ከኦሮሚያ ክልል አዳማ ከተማ ላይ መጀመሪያ የኮቪድ-19 ኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ነበሩ። እስቲ ምን አይነት ግንኙነቶች ነበሩ? ምን ነበር ለዛ ምክንያት የሆነው ብለው የሚያስቡት?
እኔ ምንም ይሄ ነው ብዬ ከለን ያሳዘን ብዬ የምጠረጥረው የለም። ምናልባት ትንሽ የምጠረጥረው ምንድን ነው፣ ይሄን ምልክት ካየውበት ከ11 ቀን በፊት አንድ የውጭ ዜጋ ነው። ያ ዜጋ ግን ልነግር የምፈልገው ጃፓንም ኮሪያም ቻይናም ወነኝ እንደሩ ሙስዳቅ ላይ ያሉ እነ ፊሊፒንስ፣ አፍጋኒስታን ምናምን ህንድም አይደለም። የእነዚህ ከለሮች በጣም ያሳውቃሉ ለብቻቸው። ኢሮፕ ነው የሚመስለኝ ኦር አሜሪካዊ ነው የሚያደው ነው እንግዲህ ከእነኝህ ከሁለቱ አንዱ ነው። እሱ መጥቶ ለሁለት ደቂቃ ኦር ሶስት ደቂቃ አውርተን ነበር መድኃኒት ቤት ውስጥ። ምናልባት እሱ ትንፋሽ ተንፍሶብኝ እሱ ትንፋሽ ይዞኝ ይሆናል። ትሪምንት የሆነ ጥርጣሬ አለኝ እሱ ላይ። እንግዲህ
መጀመሪያ ምልክቱ መታየት እንደጀመሩ ምን ተሰማዎት? ወዲያውኑ ይሄ ነገር ኮሮና ይሆናል ብለው ማሰብ ሲጀምሩ ምን እርምጃ ወሰዱ?
ልክ ምልክቱን እንዳየው ዊዝኢን ኤ ሰከንድ ነው ራሴን የጠረጠርኩት። መጋቢት 9 ቀን ነው አዲስ አበባ እየገባሁኝ ስራ ቦታ ሄድኩት። ወደ ቤት ያልገባ ማታ አንድ ሰዓት አካባቢ ብን ብን የሚል ሰው ትንሽ ሲጀምር ደነገጥኩኝ በጣም አድርጌ። ምክንያቱም ያልኩ ፈረንጅ ተገናኝቻለሁ ከ11 ቀን በፊት እሱ ነው ጭንቅላት ውስጥ የመጣው። ሚሄዳት እንዴ ኮረና እንዳይሆን የሚል ለባለቤቴም ለሰራተኞችም ተናገርኩኝ። ከዛን ጊዜ ጀምሮ ያው ቤተሰቤን አላዳንኩም፣ ሰራተኞችን አድኛለሁ፣ የአዳማን ህዝብ አድኛ። በጣም ትልቅ ጥንቃቄ ነበር መላቴን በማስካትራለሁ፣ እጆችን በጓንት አደርጋለሁ። ምንም ንክኪ አላደርግም ከሰው ጋር፣ ምንም አይነት ንክኪ ከማንም ሰው ጋር።
ልክ ኮሮና ቫይረስ ኢትዮጵያ ውስጥ ተገኘ ተብሎ የመጀመሪያው ጃፓናዊ ከተነገረ በኋላ በተለይ የእርሶ ከተሰማ በኋላ አዳማ ላይ፣ ሌሎች የኦሮሚያ ከተሞች ላይ፣ በአጠቃላይ ክፍለ ሀገር ከተሞች ላይ ከፍተኛ መደናገጥ ነበር የተፈጠረው። ቀጥሎ ደግሞ እርሶ ወደ ኳራንታይን ከገቡ በኋላ የእናንተ ቤተሰብ መጣ። ይህን ዜና ሲሰሙ ምን ተሰማዎት?
በስመ አብ ወወልድ ወመንፈስ ቅዱስ። ይህን እንኳን እንጃ ልነግርህ አልችልም የተሰማኝ ስሜት። ያው እኔ ሆስፒታል ገብቼ በሶስተኛው ቀን ነው እነሱ የገቡት። እኔ አላውቅም ነበረ መግባታቸውን። ያው ተደብቆኛል፣ ከጎኔ ነበሩ። ባለቤቴ እየደወለችልኝ ታናግረኝ ነበር። እዛው አጠገቤ ሆና ነው የምታናግረኝ። ልክ እኔ ግን የቤት ያለች ነው የሚመስለኝ። በኋላ እኔ ሐሙስ ሌሊት ነው የገባሁት ሆስፒታል። እዛ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ማክሰኞ ነው የደወለችልኝ መሰለኝ። አይዞ በርታ፣ ትንሽ ያመኝ ነበር። ጽኑ ህሙማን ከሚባል ውስጥ ነበርኩኝ እና ማክሰኞ ዕለት ደወለችልኝ እና አይዞህ እየመጣሁ ነው እኔም አግዛለሁ አለች። እንዴ ደግሞ አንቺ ለምዶ የምትመጪው ብዬ ስላት እኔም እኮ ፖዘቲቭ ሆንኩ አለች። በጣም ደነገጥኩኝ። እንዴ እኮ ሰሞኑን ስታነጋግርኝ እኔም ልጆችም እንዲሁም 24 ሰዎች ከኔ ጋር እኮ ግንኙነት ነበራቸው በሙሉ ኔጋቲቭ ናቸው ብላ ስለሽኝ ነበር ስላት፣ አይ ደግሞ አሁን ነገ ፖዘቲቭ ነች ብሎ አመጡኝ። ከአንድ ሰዓት በኋላ ደርሳለሁ፣ እረዳሃለሁ፣ እንዳውም ለጥሩ ነገር ነው፣ እኔ ምንም አልታመምኩም አለችኝ። እሺ አልኳት። እውነትም ከአንድ ሰዓት በኋላ ያው መጣች። እኔ በፊት አንደኛ ፎቅ ላይ ነበር የተኛሁት። ያው ሊያገናኙን ፈልገው ወደ ምድር ቤት ወሰዱኝ። እዛ ከተኛሁበት መጣች። ያው ድንጋጤ እያለ ቢሆንም እሷ እንዳትደነግጥ ብዬ ውስጤን በውስጤ ዋጥ አድርጌ ፈገግታ ፊት ነው የሰጠዋት አይዞሽ ለልጆቻችን እንወጣለን አንቺን ተወጫለሽ ይያልኩት ያው ግን በዛ ጊዜ ትልቅ ተስፋ መቁረጥ ነበር በውስጤ
ልጆም ጭምር ነበር
አላገ አላቆኝም አልተነገረኝም ልጅም ማክሰኞ ሷና ግንቼ ለሊቱ ደግሞ ሷ በጣም አመማት እና ጠዋት በጠብቃት አትመጣም ይተኛውበት በኋላ ወደ 2 ሰዓት ነው 3 ሰዓት ላይ እንደምን መጣ ምን ነው በዛው ጠፋሽ ስላት አይ አሞኛል ለረዳ አልቻልኩም ከዚህ በኋላ አንተ እንግዲህ ራስህ ቻል ጠንከር ብላለችኝና ሄደች የባሰ ያው ተስፋ መቁረጥ ውስጥ ተገባለ እንደዚህ አይነት ስሜት ሲመጣብህ ደግሞ ሷ ስትታመም እኔ ስትታመም ያው ምን እንደምታየው ወቆ ቤተሰብ መበተ ነው ሌላ ምንም አይታየኝ ይሄንን አልኩ ያው ተኝቼው አልኩኝ ከሰዓት በኋላ ቃሷ ማልመጣ ስትል አላስችላለኝና እንደምንም ብዬ ወደ ሽንት ቤት ሄድኩኝና ግርግዳ ተደግፌም ሆነ ያው ብዙ መንቀሳቀስ ስለማልችል ሊያት ብዬ ወደ ሷ ሴት ለውኔ ይሁን በእልሜ በማላውቀው ሁኔታ የሆነ ነገር አይኔ ላይ ውልብ ሲል አየሁት ከዛ ጮኩኝና አሜን ብዬ ጮኩኝ ያው የልጄ ስም አሜን ነው 14 አመቱ ነው
እሺ
ሲጮህ እልም አይደለም እውን ሆነ ከዛ ባለቤቴም ካለች ደንግጣ አየሁ እንዴ ብላ ወጣች እሱም እያለቀሰ ገበን ይመጣ አባባ አትጩህ እኔ ደህና ነኝ ፖዚቲቭ ስለተባልኩ ብቻ ነው የገባሁት አለኝ እኔን ያው አጥናኑኝ እንደምንም ብለው
እስከዛ ድረስ ልጆ ፖዚቲቭ መሆኑን አላወቁም ነበር ማለት ነው
አላውቅም ተደብቆኛል እኔ ሆስፒታል ገብቻለሁ አላውቅም እሷንም የልጄንም አላውቅም
ስንት ልጆች አሉት በአጠቃላይ
ሁሉ ልጆች ብዙ አሉኝ ያው ቤት ውስጥ ያለ ነው ግን 6 ነን እኔ 6 ልጅ አለኝ
ኳራንታይን አካባቢ ያለውን ወይ ደግሞ የማቆያ ቦታውን በትክክለኛው ደግሞ እዛ ያለውን ነገር እስቲ ለአድማጮቻችን ያስቃኙልን
ኳራንታይን ከገባሽ ከእግዚአብሔር ጋራ ሐኪሞች ያድኑሃል እራ ትልቁ ነገር ራስን አለመደበቅ ነውና ወደ ሐኪሞቹ ማውጣት ነው እኔ አሁን በተቻለኝ አቅም ራሴ ጥረት ላይ ወጣሁት ማለት እችላለሁ በራሴ እዛ ሆስፒታል ለመግባት ፖዚቲቭ ሆኜ ራሴን ለማውጣት በጣም ብዙ እንግልት ደርሶብኝ የገባሁትና እዛ መግባቴ ደግሞ ጠቅሞኛል ሐኪሞች ብዙ ርብርብ አድርገዋል እኔን ለማዳን እውነት ለኔ ብቻን ታሁን ሁሉም እንደዚያ የሚያደርጉ ከሆነ በጣም የሚደንቅ ስራ ነው የሚሰሩት በቃ ራሳቸውን ባስቸጋሪ ሁኔታ ውስጥ አድርገው በዛ በጭንብል ውስጥ በዛ በልብስ ውስጥ ታፍነው አይናቸው እንደልባቸው አያዩ ጆሮአቸው እንደልባ ይሰማ ኦክሲጅን የበቂ ኦክሲጅን የሚያገኙም አይመስለኝ በሚያሳዝን ሁኔታ ውስጥ ያሉ እኛን ለማዳን ወገናቸውን ለማገልገል ምን ያን እንደ ጦር ግንባር ከተሰማራ ወታደርና ጥይት ከሚተኮስበት ወታደር ውጪ ላይ ይቻላቸው ህይወታቸውን ለአደጋ የሰጡ ናቸው እንግዲህ አሁንም ሰው ቤት ውስጥ ይደበቃል ይባላል ግማሹም ወሬ ሲሰማ ከሚደበቅ አሳልፎ ለነሱ ቢሰጥ ነው የሚሻለኝ እንደናለ እኔ እዛ ባልገባና እንክብካቤ ባይደረግልኝ የምኖርም አይመስለኝም ብዙ መድኃኒት ሰጡኝ ነበር እኔ ለማዳን በሌላ በሽታ እንዳልጠቃ አንቲባዮቲክ ወስድ ነበር የመተንፈሻ ትንሽ ችግር ስለገጠመኝ ስለምታፈን በኦክሲጅን ይረዱኝ ነበር ከዛ በላይ የሚያበረታቱ ምክሮቻቸው በጣም ደስ ይላል በቃ ተስፋ ነው የሚሰጡ የመዳን ፕሮባቢሊቲ በጣም ሃይ ነው በጣም ሰፊ ነው አትሞትም ስለዚህ ራስን አረጋጋ አትጨነቅ በቃ የሚሰጡ ምክር ደስ ይላል መሰለ
ማህበራዊ አኗኗር ላይ በተለይ የኛ ማህበረሰብ በጣም በቅርብ የሚኖር ነው ከአካላዊ ርቀት አንጻር በአጠቃላይ ለበሽታው መስፋፋት ምክንያት ከሚሆኑ ነጥቦች አንጻር ምንድነው ከህዝቡ የሚጠበቀው ብለው የሚማክሩት?
ከህዝቡ የሚጠበቅ ነገር ውድ አይደለም በጣም ርካሽ ነገር ነው። ያ ምንድነው የዓለም ጤና ጥበቃ ድርጅት ያወጣዋል የኢትዮጵያ ጤና ሚኒስቴር ያወጣዋል መመሪያዎች አሉ። በየጊዜው በቴሌቪዥን በአርቲስቶች በጋዜጠኞች የሚተላለፉዋል ምንም መልእክቶች ናቸው። ምንም ዋጋ የማንከፍልባቸው በጣም ርካሽ በሆነ ሁኔታ የምናገኛቸው ለምሳሌ እጅን መታጠብ በየጊዜው ደግመ ደጋግመ በአሁኑ ጊዜ ነው ያለ በየከተማችን ውስጥ አለ። እኔ ታሚሚ ሆስፒታል ከመግባቴ በፊት አዳማ ከተማ ውስጥ እንቀጣጠብ ነበር። በእያንዳንዱ ክሊኒክ፣ በእያንዳንዱ ፋርማሲ፣ በእያንዳንዱ ሆቴል፣ በእያንዳንዱ ባንክ ፊት ለፊት ያልተሰቀለ ውሃና ያልተሰቀለ ሳሙና የለም። ህዝቡ ያንን ባገኘው አጋጣሚ ሊታጠብ ወጣ ብሎ ወደ ቤቱ ሲገመለስ ደግሞ ልጆቹም ቤተሰቡን ከመነካካት ተቆጥቦ እጁን ታጥቦ በሳኒታይዘር ራሱን ነጻ አድርጎ እንደዛ ይሻላል። ከዛ ውጪ ደግሞ መንግስትም አውጇል ሰራተኞች ለመንግስት ሰራተኞችን ፍቃድ ሰጥቷል ከቤት አትውጡ ብሏል። በተቻለ አቅም ቤት ውስጥ መጠበቅ አስገዳጅ ሁኔታ ከገጠመውና ህክምና ካስፈለገው መድኃኒት ካስፈለገው የሚበላው ከተቸገረ
ከወጣ ደግሞ ርቀቱን ጠብቆ መሄድ ነው። ርቀቱን በቃ 2 ሜትር ወይ 2 ሜትር ተብሏል መሄድ ነው። ያስፈልጋል ከሆነ ማስክን መጠቀም ያው ከተገኘ ያያል ማድረግ ነው። እንግዲህ
እርሱ አሁን የት ነው ያሉት?
እኔ መኖሪያ ቤቴ አዳማ ነው ያለሁት። አሁን
ከመውጣቱ በፊት ድጋሚ ላብራቶሪ ምርመራ ተደርጎ ከኮሮና ቫይረስ ኮቪድ-19 ሙሉ በሙሉ ነፃ ሆነዋል ማለት ነው። አገገሙ ማለት?
አዎ 2 ጊዜ በተከታታይ ተመረመርኩ። በ48 ሰዓት ውስጥ 2 ጊዜ ተመረመርኩ ነፃ ነኝ። ከዛ ነው ያስወጡት።
እርሶ ወደ ሰፈር ሲመለሱ ወደ አዳማ ሲመለሱ ምን አጋጠመው? እስቲ ቀድሞ የነበረው የጉርበትና የማህበረሰቡ አስተሳሰብና አሁን ካለበት ስጋት አንጻር ምን አጋጥሞታል?
አይ የተበቀነው ነው ህብረተሰቡ እንኳንም በሽታው ያዘውን ሰው ቀርቶ እርስ በርሱም ዛሬ እየተጠራጠረ ያው የመንግስቱን ትዕዛዝ በተላለፈበት ጊዜ ሁሉም ቤቱ ዘግቶ ያለ ሰው ነው ያለ ነው። ለማንኛውም እኔ ቤቴ ስደርስ ማንም አላየኝም። ቀን ነው የደረስኩት። ቤቴ የገባው ባለቤቴ ቀድማኝ ገብታ ነበር። እኔ የ14 ዓመቴ ልጅ ነኝ የመጣ ነው አብረን። እሷ በገባች በሁለተኛው ነው በሶስተኛው ቀን ወጣች። እኛ ሮብ ቀን ገባ እና ያው የስነ ልቦና ችግር ይደርስባል ትንሽ ትጽናናለህ አይደለም። በበሽታው የተያዘ ሰው ጤነኛውም ሰው ዛሬ ቤቱ እየዋለ ነው። ማንም ከማንም ጋር አይገናኝ። በአብዛኛው እኔ ጓደኞቼ ደውሉልናል። ይህን ዛሬ ትንሣኤን ስናከብር ሁሉም እያዘኑ ነው የሚደውሉ። አንተ ብቻ አይደለህም ብቻ ነው ያለሁ። በዚህ ተጽናና። ሁላችንም ብቻችን ነን። ብዙ ልጆች ያሉት አንድ ጓደኛ ያለ አምና ቤቱ ጠቦኝ ነበር ዛሬ ከሚስቴ ጋር ተፋጠን ቁጭ ብለና ብሎ ደወለልኝ። ስለዚህ አትዘን ነው ያለኝ። አላዝንም። ለምን አዝናለሁ? ጌታ ይመስገን። እኔን እኮ ከእቶን ሰዓት ውስጥ ያወጣኝ አምላክ ነው ዛሬ የእሱን ትንሣኤ ከራሴ ትንሣኤ ጋር እያከበርኩ ያለሁት።
በጣም ነው የማመሰግነው አቶ ዳግማዊ በቀለ። ከዚህ ቀደም የኮሮና ቫይረስ ኮቪድ-19 ተገኝቶባቸው ካገገሙ ሰዎች ውስጥ አንዱ ናቸው። ይህን ቃለ መጠይቅ ለማድረግም ለማህበረሰቡ መልእክት ለማስተላለፍም ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም በጣም አመሰግናለሁ።
እሺ እኔ ወንድሜ ይርስልኝ።
ሙክታርን ለዘገባው እናመሰግናለን። አድማጮች ዝግጅታችንን በዌብሳይታችን ለመከታተል የምትፈልጉ amharic.vnews.com ላይ እንገኛለን። በፌስቡክ @vamharic፣ በትዊተርም እንዲሁ #vamharic ብላችሁ ፈልጉን፣ ተከተሉ፣ ተነጋገሩ። ስርጭቶቻችንን ከኦዲዮናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። በዩቲዩብ ገጻችንም voa amharic ብላችሁ ብትገቡ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ህብረተሰቡ ስለ ኮሮና ቫይረስ ግንዛቤ ቢኖረውም ትግበራ ላይ ግን ብዙ እንደሚቀር አንዳንድ የባህር ዳር ከተማ ነዋሪዎች ይናገራሉ። ለዚህ ማሳያ ያደረጉት ደግሞ የእንቅስቃሴ እገዳ መነሳቱን ተከትሎ በትላንትናው ዕለት ለተከበረው የትንሳኤ በዓል የገበያ ውሎ የታየውን መዘናጋት ነው። አንድ የሚዲያ እና የኮሙኒኬሽን ባለሙያ ደግሞ መንግስት ከዚህ አንጻር ያለውን ክፍተት ለመሙላት አስገዳጅ የጤና አስተምህሮት ህጎችን ተግባራዊ ማድረግ ይጠበቅበታል ይላሉ። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ ምንትዋብ አስፋው የባህር ዳር ከተማ ነዋሪ ናቸው። የኮሮና ቫይረስ በኢትዮጵያ ውስጥ ከተከሰተ ወዲህ መንግስት ለህብረተሰቡ የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን ይጠቅሳሉ። አስገዳጅ የሆኑ መመሪያዎችን እያወጣና ተግባራዊም እያደረገ ነው ይላሉ። እሳቸው እንዳብራሩት በማህበረሰቡ ዘንድ ያለው ከፍተኛ መዘናጋት ግን አሁንም ቀጥሏል። ለዚህ በማሳያነት የተጠቀሱት ደግሞ በባህር ዳር ከተማ ተጥሎ የነበረው የእንቅስቃሴ እገዳ ከተነሳ በኋላ የታየውን የበዓል ገበያ ሁኔታ ነው።
መንግስት የማህበረሰቡን ግንዛቤ በመፍጠርና ልዩ ልዩ ድንጋጌዎችን በማድረግ ከቫይረሱን ስርጭት ለማገድ ብዙ እንትኖችን አድርጓል። ማህበሮችን ተጥለው በነበረበት ጊዜ ሁሉም በየቤቱ ሆኖ ጥንቃቄዎችን እያደረገ የመከላከል ስራ ይሰራ ነበር። ማህበረሰቡ ግንዛቤውን ይዟል ኦልሬዲ ጥንቃቄዎችን ያረጋል። ስለዚህ ጥንቃቄዎችን ያረጋ ስራ መስራት ስላልበት በአሩንም ለመዋል ተባደረገው የገዳ ማንሳት እርምጃ ላይ ገዳው ሲነሳ ገበያውን ሲደራረጉ አለ። በጣም የሚያስገርመኝ ደግሞ ያየሁት ነገር እኔም ህጉን ያስፈጽማሉ የተባሉ አካላት ከማህበረሰቡ አራያ በመሆን ወላይ በሚገባዩት ግብይት ላይ እየቀደሙ ሲጋፉና ከማህበረሰቡ ጋር ሲገጥሙ ነው መታየታቸው ነው። አንድ ህግ በሚወጣበት ጊዜ ማህበረሰቡን በግዳጅም እያስመሰሉ ነው መታገል ያለብን። እስኪ ገባው ድረስ ያልገባቸውም የሚያሽማጥጡም የተቀበሉ ቢኖሩ ብዙ ደመልካችን ባህሪያችንም የተለያየ ስለሆነ ህግ አስከባሪ ሰው ሊኖር ይገባዋል። እነዚህ ሰዎች ግን አሪያ ሆነው እነተም ቫይረሱ ለቋል ወደ ማለት የሚደርስ የሚመስል አይነት ሲጋፉ ስለታየ ቫይረሱ ስርጭቱን አቁማል ወይም ኢትዮጵያ ውስጥ አይገባም የጥንቃቄ ማድረጉም ጥቅም የለውም ወደሚለው የተነገረ ነው የሚመስልና ይሄን ነገር አሁንም ህግ አስከባሪ እስከለለ ድረስ ህዝቡ የመርሳት የመዘናጋት ባህሪ ስለሚያሳይ የቫይረሱ ስርጭት በአጭር ውስጥ በሌሎች ሀገሮች የምንሰማውን ወደ ሀገራችን ሊመጣና አስከፊ ሁኔታ ሊፈጠር ስለሚችል መንግስት ጥንቃቄ አድርጎ ህጎቹን ማስከበር እንዳለባቸው ነው የማሳሰቢያ መሰረት ማህበረሰቡን ከማንቃት ላይ ለተቀን መስራት አለበት።
አቶ እንዳልካቸው ይሁንም የባህር ዳር ከተማ ነዋሪ ሲሆኑ የጸጥታም አስከባሪ ናቸው። ከባል ገበያ ጋር ተያይዞ የታየው መዘናጋት መንግስት ብዙ የግንዛቤ ማስጨበጫ ስራ መስራት እንዳለበት የሚያመላክት ነው ይላሉ።
ገበያ ላይ ማህበረሰቡ እንደጸጥታ ያስቸገረን ጉዳይ አለ። ምንድነው ወጥን ደሮ ከብትን በሚገዛበት ሰዓት ላይ ህዝቡ ምን እያደረገ ነው ያለ? የተረዳው የለም በአብዛኛው። የተወሰኑ ሰዎች ግን በኮሮና ቫይረስ ምክንያት ራሳቸውን አቅበው በሽታው ለመከላከል የሚያደርጉት ጥረት ይሄ የሚደነቅ ነው። ነገር ግን በአብዛኛው በበዓል ገበያ ላይ ግን የሚታየው በደሮም ሆነ በሽንኩርት ገበያ ላይ ግን ማህል ገበያ ላይ ህዝቡ መንቀጥ ባህሪ በዛትም አልታየበት። ሆቴል ቤቶች ከዋናው ቤት ተተው በስተጀርባ መጠጥ ይሸጣሉ በጋራ። ማህበረሰቡ ምንድነው ይሄን የግል ሱሶቹን ከህይወቱ በላይ የማስቀደም ሁኔታ እያደረገ ነው ያለው። ይሄንን ቢጠነቀቅላም
ታዲያ የጸጥታ ኃይሎች ላይ ስራው ምንድነው?
ምንድነው ፖሊስ ይገባል ቤት ለቤት የሚያገኘውን ሰው ይይዛል። በተሰጠው የኮማንድ ፖስት እንት ላይ እየተከበረ ነው ያለ። ማህበረሰቡ ግን አሁን የጸጥታ ኃይሉን እንደገና በመሳደብ ምን ሰርተን እንብላ በማለት የማሸማቀቅ ስራ እየተሰራ ነው ያለ። እንደገናም ደግሞ ነው መናገር የሚፈልገው መንግስት በሃይማኖት ተቋማት ውስጥ ላይ ገብቶ የቄስ ተማሪዎችን እናም ወስዶ ተጭኗል በየቤታቸው ተበትነዋል። ሌላ ጥቆማ መስጠት የምፈልገው ምንድነው አረቂ ቤቶች ውስጥ ከአንድ ቤት ቀበሌ 6 ውስጥ ብንገባ ከአንድ ቤት ከ25 ያለነሰ ሴት አለ። ያ ሴት ደግሞ ከአንድ ቦታ ተፋፍኖ ነው የሚያድረው። እነዚህ ሴቶች የመጡበት አድራሻ ከጎንደርም ጎጃም የሚባል ቦታ ለመጡበት ተጠንቶ ወደየቦታቸው ቢበተኑ።
የሚዲያና ኮሙኒኬሽን ባለሙያ የሆኑት አቶ አየላናው ጤ እንደሚሉት አንድን ሀገር የጤና ቀውስ ውስጥ የሚጥሉ እንደ ኮሮና ቫይረስ ያሉ ተግዳሮቶች ሲፈጠሩ መንግስት ሊከተል ይገባል የሚሉትን የኮሙኒኬሽን ስልት ያብራራሉ።
አሁን ባለው የኮቪድ-19 ጉዳይ ላይ የሀገራት ተሞክሮ ሲታይ የስኬታቸው ሚስጥር ብዙ አደጋ ወይ ነው ብዙ ጉዳት ያስከተለባቸው ሀገሮች የሚወድቀት ሚስጥርም ሲፈተሽ ከሰሩት ውጤታማ የጤና አስተምሮ ጋር የተያያዘ ነው። እንግዲህ ምን አይነት የጤና ኮሚኒኬሽን ስትራቴጂ ያስፈልጋል እንዳልሽው፣ አንዱ የማህበረሰቡን የመረዳት መጠን የሚጨምር የተግባቦት ስራ መሰራት አለበት ነው። ከ24 ሰዓት ባጠረ ጊዜ መረጃዎች መስጠት አለባቸው። ያ ወደ ኖሌጅ ደረጃ እንዲያሳድግ የማህበረሰቡን አንደርስታንዲንግ የሚጨምር ስትራቴጂዎች ይመከራሉ። ሁለተኛው ይሄ መተማመን የሚፈጠር እምነትን የመገንባት እምነትን የመመለስ የጤና አስተምሮ ስራ አንዱ የሚመከረው ነው። ሶስተኛው ትልቁ ነገር የጤና አስተምሮ ጉዳይ የባህሪ ለውጥ ነው። የሚያገኘውን መረጃ የያዘውን አመለካከት የመቀየር አመለካከቱን ከቀየረ በኋላ ደግሞ ቀጥሎ በባህሪው ላይ የሚመጣ ለውጥ ወጣል በሽታውን ለመከላከል የሚጠቅሙ ባህሪዎችን ዲቨሎፕ ማድረግ ይጀመራል። ይህንን ወደሚያደርግ ደረጃ ባህሪ ለውጥ ካመጣ ወደ ውሳኔ ይመጣል። ትልቁ ነገር ግን ለምን ውጤታማ አልሆነም ነርሲ ትክክል ነው። የባህሪ ለውጥ አልመጣም። እኔም በሚያዩት ዝግጅት በሁለት መልኩ ነው የሚሆነው። አንዱ ምን ያህል ቅድም በዘረዘርኩት መንገድ የአስተምሮ ስራው ተሰርቷል የሚለው መፈተሽ አለበት። የባህሪ ለውጥ ይፈልጋል የጤና ጉዳይ። የሰው ልጅ ባህሪ ደግሞ ውስብስብ ነው። የኛ ባህሪ የባህል ውጤት ነው፣ የሃይማኖት ውጤት ነው፣ የአስተዳደጋችን ውጤት ነው እና በዚህ አጭር ጊዜ ውስጥ ለውጥ ለማምጣት ከባድ ነው ነው። ሁለተኛ በዚህ በቀውስ ጊዜ የሰው ልጅ የሚሰማቸውን መረጃዎች የሚረዳበት መንገድም ይወስነዋል። ችግሩንም ሆነ መልእክቱን አቅሎ ይመለከታል። ሰው በባህሪው ከገነባቸው ልምዶችና አስተሳሰቦች ለመውጣትም ያለመፈለግ ከምንሰማው መረጃ ይልቅ ለረጅም ጊዜ ይዘን የኖርነውን ተሞክሮ የማመን አለ እና እነዚህ ለምረስታቸው የባህሪ ለውጥ ረጅም ጊዜ ይፈልጋል። ትክክለኛ በዚህ ወቅት አንዱ ያስተምሮ መንገድ ነው ይሄ አስገዳጅ የሆነ በመቅጣት በመከልከል በመገደብ ላይ የተመሰረተ እርምጃ እንዲህ አይነት ፈጣኝ ትክክለኛ የኮሙኒኬሽን ትክክለኛ ያስተምሮ መንገድ ነው አስቸኳይ ጊዜ አዋጅ ምን በለው ከተሞቹን የሚመዝጋት ለዛም እኮ ነው አሁን ያደጉ ሀገሮችን እንግዲህ የግንዛቤ ችግር ይኖርባቸዋል ተብለው የማይታሰቡ ጣሊያንን ብትወስድ አሜሪካን ብትወስድ ሌሎች ሀገሮችን ማህበረሰቡ በተደጋጋሚ በሚዲያ እየተነገረው ነገር ግን ኮንሰርቶች ላይ ይወጣል የተለያየ ስቴዲየሞች ይገኝ ነበረ በዚህ ምክንያት በሽታው ተስፋፋ እንግዲህ እውቀት ችግር ነው ልትያችም እና አንዳንድ እውቀት ወደ ባህሪ ላይቀየር ይችላል ስለዚህ ዋናው ጉዳይ ነው መንግስት ማስተማር አለበት የሚሰማ ሰው ሊኖር ይችላል አዳምጦ ወደ ተግባር መግባት የሚፈልግ ሰው ይኖራል ሁሉም ህዝብ አይሰማም ብለሽ ልትደመድም አይችልም ትክክለኛው በዚህ ሰዓት ግን ትክክለኛው ያስተምሮ መንገድ መሆን ያለበት እኔ ከዚህ በኋላ ባለው ጊዜ አስገዳጅ የሆኑ ህጎችን እያወጡ እነዚህን አስገዳጅ የሆኑ ህጎች በሚመለከተው ህግ አስከባሪ አካላት በሚገባ እየተገበረ እና በእንዲህ አይነት አስገዳጅ መንገድ ህዝቡን እያስተማርስ ለሌላ ጊዜ ምታመጪው የባህሪ ለውጥ ካልሆነ በስተቀር በዚህ ወቅት በሚዲያ በማስተማር ብቻ በማይክሮፎን በመቀስቀስ ብቻ ህዝቡ ከቤት ይቀመጣል ብሎ ማሰብ ከባድ ነው። አሁን መንግስት የጀመረው መንገድ አስገዳጅ ህጎችን ማውጣት ብቻ ሳይሆን በተገቢው ዲሲፕሊን እንዲፈጸሙ ማድረግ አለበት ብዬ ነው የማምነው።
በአማራ ክልል በአራት ከተሞች ተጥሎ የነበረው የእንቅስቃሴ እገዳ በቅርቡ መነሳቱ ይታወቃል። ዋና ከተማዋን ባህር ዳርን ጨምሮ በአማራ ክልል እስከዛሬ ድረስ 5 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ዩናይትድ ስቴትስ ለድርጅቱ የምትሰጠውን መዋጮ ማቋረጧ አፍሪካ ውስጥ የኮሮና ቫይረስ ስርጭትን ለመቆጣጠር ያስኩትን ጥረት ያሰናክላል የሚል ስጋት ያለው መሆኑን አስታወቀ። ከኮሮና ቫይረስም ሌላ በክትባት መከላከል የሚቻሉ በሽታዎችንም የአህጉሪቱ ሀገሮች የክትባት መርሃ ግብሮችን ለመሰረስ ስለሚገደዱ በሽታዎቹ ሊስፋፉ እንደሚችሉ ያለውን ስጋት ገልጿል። ሲሞን ማርክስ ከአዲስ አበባ የላከውን ዘገባ ቆንጅታዬ ይዘዋለች።
ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን ገንዘብ ለማቋረጥ ባለፈው ሳምንት ያደረጉት ውሳኔ የአፍሪካ ሀገሮች ኮሮና ቫይረስን ብቻ ሳይሆን እንደ ወባና HIV AIDS የመሳሰሉ ሌሎች ገዳይ በሽታዎችን ለማስወገድ እንዳይበቁ ሊያደርግ ይችላል ሲሉ አንድ የዓለም የጤና ድርጅት ከፍተኛ ባለስልጣን ለቪኦኤ ተናግረዋል።
የዚህን ማለት እንደታለመ መጽሔት የሚስተናገዱበት
ለግስና አስመልክቶ WHO አፍሪካ ውስጥ ለሚንቀሳቀስባቸው መርሃ ግብሮች ዋናውን የገንዘብ ወጪ የምትሸፍነው ዩናይትድ ስቴትስ ነች። ካለሙ የጤና ድርጅት የዘንድሮ የአውሮፓውያን 2020-2021 በጀት ዓመት ከሚያስፈልገው 4.8 ቢሊዮን ዶላር ውስጥ ዩናይትድ ስቴትስ 400 ሚሊዮን ዶላር ልትሰጥ ቃል ገብታለች። የዘንድሮ በአብዛኛው የገባ ይሁን እንጂ አሁን የተወሰደው የገንዘብ ድጋፉን የማቋረጥ ውሳኔ የሚያስከትለው ጉዳት ቀጣዩ 2021 ላይ ጎልቶ መሰማት እንደሚጀምር ነው የድርጅቱ ባለስልጣናት የሚናገሩት። ሚሼል ያው በአፍሪካ የWHO ቢሮ ያጣዳፊ መርሃ ግብሮች ኃላፊ ናቸው። እንዲህ ሲሉ ለቪኦኤ አስረድተዋል።
This support is what helped to provide technical support or even to have a technical position in a country.
አንድ ሀገር ውስጥ የቴክኒክ ድጋፍ ለመስጠት ይችላል። ያንን ድጋፍ የሚሰጥ አካል ለመመደብም ጭምር የምንችለው በዚህ እርዳታ ነው። ለምሳሌ ወባን መቆጣጠር የመሳሰሉ ፕሮግራሞች በዚህ ሀገር ውስጥ ባለ የዓለም የጤና ድርጅት ቢሮ ያልተቋረጠ ድጋፍ መታገዝ አለባቸው። እነዚህና አንድ በሽታን በሚመለከት ልዩ መመሪያዎችን የሚያስተናግዱ ባለሙያዎችን ስናሰባስብ በዚህ ድጋፍ እየተረዳን ነው። HIVን ለሚመለከቱ አንዳንድ አቅርቦቶችም ጭምር። ስለዚህ ይህ ሁሉ ክፍተት ካልተሸፈነ ችግር ይገጥመናል።
ለዘንድሮ በጀት የሚያስፈልገው ወጪ የተመደበ ቢሆንም ታዲያ የቀጣዩ ዓመት ጉዳይ አሳሳቢ እንደሚሆን ነው ባለስልጣኑ ያመለከቱት።
ኮቪድ-19ን
በተመለከተ አንዳንዶቹ የቴክኒክ ባለሙያዎች ከሌላ መርሃ ግብር ያዞርናቸው ናቸው። በርግጥም ብዙዎቹ የቅጥር ኮንትራክቶቻቸው ተራዝመውላቸዋል። ምናልባት ግን ከሚቀጥለው አመት ጀምሮ በቂ ገንዘብ ካላገኘን አንዳንድ ሰራተኞችን መቀነስ ይኖርብናል። አንዳንዶቹ ለዚሁ ብለን ከሌላ ቦታ ያዛወርናቸው ስለሆኑ እዚያም ሌላ ችግር መፍጠሩ አይቀርም እንታሉ። የማይቀር ነው።
ያለም የጤና ድርጅት ፈጥኖ ለኮቪድ ወረርሽኝ ምላሽ አልሰጠም ወይም ቻይና ተኮር ወይም ቲፎዞነት ታይቶበታል የሚሉ ነቀፌታዎችን ዶክተር ሚሼል ያኦ አውግዘዋል። በአውሮፓውያን ከጥር አንድ ቀን አንስቶ ድርጅቱ ኮሮና ቫይረስ መጀመሪያ ወደ ተቀሰቀሰባት ወደ ውሃን ተጉዞ የወረርሽኙን ይዞታና አደጋ የተመለከተ ሪፖርት የሚያቀርብ ዓለም አቀፍ የባለሙያዎች ቡድን አስተማርቶ እንደነበረ አስታውሰዋል። ያለም የጤና ድርጅት ከሌሎች የመንግስታቱ ድርጅት መስሪያ ቤቶች ጋር በመተባበር በአዲስ አበባ በኩል ለአፍሪካ ሀገሮች የህክምናና የግል መከላከያ ቁሳቁስ መላክ ጀምሯል። ያለም የምግብ ፕሮግራም አውሮፕላኖችም ያጣዳፊ ህክምና ሰራተኞችን ካለፈው ሳምንት ጀምረው በአህጉሪቱ ዙሪያ ማጓጓዝ ጀምረዋል። ይሁንና እንደ የመተንፈስ አጋዥ መሳሪያዎችና ያጣዳፊ ህክምና አልጋዎች የመሳሰሉት መሰረታዊ ቴክኒካዊ ግብአቶች ላይ ያለው የጎላ እጥረት ነው የአህጉሪቱን በርካታ ፖሊሲ አውጪዎች ስጋት ላይ የጣለው። የአፍሪካ የበሽታዎች ቁጥጥር ማዕከል ሲዲሲ ዳይሬክተር ጆን ኢንኬንሳንግ ባለፈው ሳምንት ለቪኦኤ በሰጡት ቃል አንድም የህሙማን የመተንፈስ አቅም አጋዥ መሳሪያ ቬንቲሌተር የሌላቸው ቢያንስ 10 የአፍሪካ ሀገሮች እንዳሉ ገልጸዋል። ሌላው የአህጉሪቱን የጤና ባለስልጣናት ስጋት ላይ የጣለው ደግሞ የኮቪድ-19 ወረርሽኝ ቀውስ ለሌሎች በሽታዎች በሚሰጠው ትኩረት ላይ የሚያስከትለው አንደምታ ነው። ባለም የጤና ድርጅት መረጃ መሰረት ኢትዮጵያ፣ ደቡብ ሱዳን፣ ቻድ እና ጊኒ ካለፈው መጋቢት እስከ መጪው ሰኔ ድረስ ሊያካሂዱት የነበረውን የኩፍኝ መከላከያ ክትባት ዘመቻ ለሌላ ጊዜ አስተላልፈዋል። ያለም የጤና ድርጅት ኩፍኝና የልጅነት ልምሻ እንዲሁም ሌሎች በክትባት መከላከል የሚቻሉ በሽታዎች በብዛት ይዛመታሉ የሚል ስጋቱን ሲያሰማ ቆይቷል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅት ታየም ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። በአዲስ አበባ የሚገኙ መኪናዎች ከዛሬ ማለትም ከሚያዝያ 12/2012 ዓ.ም ጀምሮ መንቀሳቀስ የሚችሉት በፈረቃ ብቻ መሆኑን የኢትዮጵያ መንግስት አስታውቋል። የቤት መኪናዎች ማለትም ኮድ 2 ተሽከርካሪዎች በፈረቃ እንዲንቀሳቀሱ የተወሰነው የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ ማስፈጸሚያ መሰረት መሆኑን የፌደራል ትራንስፖርት ባለስልጣን ዋና ዳይሬክተር ለአሜሪካ ድምጽ አብራርተዋል። ዛሬ ለምሳሌ የማሽከርከሩ ተራ የታርጋ ቁጥራቸው የመጨረሻ ጎዶሎ ቁጥር የሆኑት ነበር። ነገ ደግሞ ሙሉ ቁጥሮችና ዜሮ መንገዱን ይረከባሉ ተብሏል። ዘርዘር ላለው ዘገባ ደግሞ ፀሐይ ዳምጠው አየሩን ትረከባለች።
የፌደራል ትራንስፖርት ባለስልጣን እንዳብራራው የአስቸኳይ ጊዜ አዋጁን ለማስፈጸም በወጣው የትራንስፖርት ዘርፍ አፈጻጸም መመሪያ መሰረት ለአዲስ አበባ ከተማ የወጣው የቤት ተሽከርካሪዎች ወይም ኮድ 2 መኪናዎች ፈረቃ ዛሬ ሰኞ ተግባራዊ መሆን ጀምሯል። የፌደራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ አብዲሳ የደታ ተሽከርካሪዎቹ በፈረቃ እንደንቀሳቀሱ የተደረገበትን አላማ ለአሜሪካ ድምጽ አብራርቷል።
እና ለቤተሰብ የሚያገለግሉ የቤት ተሽከርካሪዎችም ሁላቸውም በአንድ ቀን በአንድ ጊዜ ከተማ ላይ ተሰማርተው መንገዶችን ከሚያጨናንቁ ቢያንስ ለሁለት ተከፍለው የስምርት መጠኑን ለመቀነስ ሶሻል ዲስታንሲንግ አስተሳሰብን ተግባራዊ ለማድረግ አሁን ያለው በከፊል አስቸኳይ ጊዜ አዋጁ ሰዎች ቤታቸው እንዲቆዩ ከአቅም በላይ የሆነ ወሳኝ የሆነ ጉዞ እንቅስቃሴ በሚፈጠርበት ጊዜ ደግሞ ራሳቸውን ተጠንቅቆ እንቅስቃሴ እንዲያደርጉ የተወሰነበት አግባብ ስለሆነ ዛሬ ሙሉ በሙሉ ተሽከርካሪዎችን በዚህ መርህ መሰረት መጠንና የስምሪት ሰዓት ተግባራዊ የሚደረገው ከዛሬ ጀምረው ነው።
በዚህ መሰረትም የሰሌዳ ቁጥራቸው መጨረሻ ጎደሎ የሆነ ተሽከርካሪዎች መንቀሳቀስ የሚችሉት ሰኞ፣ ሮብና አርብ ሲሆን የሰሌዳቸው የመጨረሻ ቁጥር ሙሉ ወይም ዜሮ የሆነ ተሽከርካሪዎች ደግሞ መንቀሳቀስ የሚችሉት ማክሰኞ፣ ሐሙስና ቅዳሜ ብቻ ነው። እሁድ ለት ደግሞ ሁሉም ተሽከርካሪዎች መንቀሳቀስ እንደሚችሉ ተገልጿል። ከዚህ በፊት በሀገር አቋራጭ ተሽከርካሪዎች መናሪያዎች አካባቢ ይታየ ነበረው የሰዎች መብዛትና መጨናነቅ ለመቀነስ ከዛሬ ጀምሮ በአዲስ መልክ የስምርት መሻሻሎች መደረጋቸውንም አቶ አብዲስ አጠቁመዋል። በዚህ መሰረትም የኮሮና ቫይረስ ስርጭትን ለመከላከልና አካላዊ ርቀትን ለመጠበቅ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍሎች በሚወጡ የሀገር አቋራጭ አውቶቡሶች ስምርትና የመውጫ ሰዓት ላይ ለውጥ መደረጉን አቶ አብዲስ አስታውቋል።
የስምርት መጠናቸውም እንዲገደብ በተወሰነ ደረጃ እንዲገደብ የተደረገበትና የስምርት ሰዓቱም እንደዚሁ በአውቶቡስ ተራዎች አካባቢ ላይ በጣም በተነባበረ አይነት እና ሰዎች በተሰበሰቡበት የሚሰጠውን ስምርት በተቻለ መጠን ከጠዋቱ 12 ሰዓት ጀምሮ እንደየ አካባቢው እንደየ መዳረሻው ርቀት እስከ 12 ሰዓት ጀምሮ እስከ 6 ሰዓት እንዲሆን ማለት ጠዋት 12 ሰዓት፣ 2 ሰዓት፣ 4 ሰዓት፣ 6 ሰዓት ላይ እንዲሆን በማድረግ ወደ መሳፈሪያ ቦታዎች ላይ የሚጨናነቀውን የሰው ኃይል ቁጥር መቀነስ ላይ ያነጣጠረ መጠን የጭነትን መቀነስ ነው። ተሽከርካሪዎች ከመጫን አቅማቸው በ50% ቀንሰው እንዲጭኑ በስምርትም እንደዚሁ
በማሻሻው ከዚህ ቀደም በየዕለቱ በአማካይ ስምርት ይሰጥባቸው የነበሩት 232 ልዩ ልዩ የሀገር አቋራጭ መስመሮች 60% በመቀነስ በየዕለቱ በአማካይ እስከ 82 መስመሮች ብቻ እንዲኖሩ መደረጉንም አስረድቷል። የአዲስ አበባ ከተማ የቤት መኪናዎች ወይም የኮድ 2 ተሽከርካሪዎች ፈረቃ የማይመለከታቸውና እንደየስራቸው ጸባይ በሁሉም ቀናት እንዲያሽከረክሩ በተቋማት በኩል በሚቀርብ ጥያቄ የሚፈቀድላቸው እንደሚኖሩ ነው አቶ አብዲሳ ያስገነዘቡት።
እንግዲህ በተለይ ከሁለት ቁጥር ተሽከርካሪዎች ጋር በተያያዘ በልዩ ሁኔታ የተቀመጠው በኮቪድ-19 በመከላከል ሂደት በቀጥታ ተሳታፊ የሆኑ የአካላት ካሉ እነሱ ተቋማቶቹ በሚያቀርቡት ጥያቄ መሰረት ታይቶ የሚፈቀድ ልዩ ፍቃድ ይሰጣቸዋል። ያንን ልዩ ፍቃድ የትራንስፖርት ባለስልጣን የሚሆን ነው።
ማንኛውም ግለሰብ የወጣውን ደንብና መመሪያ ተግባራዊ የማድረግ ግዴታ አለበት ያሉት ዋና ዳይሬክተሩ ደንቡን የሚተላለፉ አካላት ህጋዊ እርምጃ ይጠብቃቸዋል ብለዋል። ለአሜሪካ ድምጽ ሀይድ አንቶኒን ከአዲስ አበባ።
አይን ለዘገባው እናመሰግናለን። አድማጮች እስቲ ስልክ ቁጥራችንን እናስታውሳችሁ። 2022059942 ነው። በዚህ ስልክ ቁጥር በመደወል የውስጥ መስመር 14 ብላችሁ መልእክት ካስቀመጣችሁ ይደርሰናል። horn@venus.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ከመካከለኛው ምስራቅ እንደመጣና ከለይቶ ማቆያ ማምለጡን የሚናገር ግለሰብ ደቡብ ወሎ ዞን ሀርቡ አካባቢ ለፖሊስ እጅ መስጠቱ ተገለጸ። ግለሰቡ በለይቶ ማቆያ መቆየቱን የሚያረጋግጥ መረጃ አለመገኘቱን የዞኑ ጤና መምሪያ ገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን ያስደምጠናል።
ከወራት በፊት አዲስ አበባ ውስጥ ወደ ለይቶ ማቆያ ማዕከል እየተወሰደ የነበረ ግለሰብ አመልጦ ወደ ደቡብ ወሎ ለጋምቦ ወረዳ ሊገባ ሲል በቁጥጥር ስር የመዋሉ ዜና በበርካታው አካባቢው ነዋሪ ዘንድ የተቀላቀለ ስሜት ፈጥሮ አልፏል። ተረጣሪና ድንጋጤ፣ ፍርሃትና ግርምት። ባለፈው አርብ ደግሞ ከ10 አመታት በላይ ሳውዲ አረቢያ ውስጥ ኖር ያለና ከለይቶ ማቆያ ማዕከል ከጓደኞቹ ጋር አመልጭ የመጣው ያለ ግለሰብ ለሐርቡ ከተማ ፖሊስ እጁን ሰጥቶ በቁጥጥር ስር መዋሉ ተሰምቷል። የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነህ ደመላሽ ስለ ጉዳዩ እንዲገልጹልኝ ጠይቂያቸው ነበር።
ለአንድ ወር ከ12 ቀን አዲስ አበባ ኳራንቲን ላይ ቆይቻለሁ ነው ያለ ያለው። ጉዳዩን ቼክ ለማድረግ ወደ ጤና ጥበቃ ሚኒስቴር ቼክ ተደርጓል። ለአንድ ወር ከ12 ቀን የቆየ ሰው የለም ነው የሚሉት። አንድ ወር ከ12 ቀን ኳራንቲን ላይ ቆይም ሲጀመርም ሁለተኛው ኳራንቲን የት አካባቢ ነው አንድ ወር ከ12 ቀን የቆየው የሚል መረጃ ስንጠይቅ ኤርፖርት ግቢ ውስጥ ነው ቆየው እያለ ያለው ግለሰቡ። ኤርፖርት ግቢ ውስጥ አይቆይም፣ ያው ኤርፖርት ግቢ ውስጥ ማቆያ ስለሌለ ማለት ነው። በሆቴል አንድ ውስጥ ላይ ነው ሊቆይ የሚችለው፣ እሱ ላይ የመቆየት አቅም የለውም። ሁለተኛ እዛ አካባቢ ባሉ ማቆያዎች ይቆያል በሚል መረጃው እንዲጣራ ተደርጎ ነበር። ደረሰን መረጃ ቦሌ ትምህርት ቤቶች ላይ ማቆያ ከዚህ በፊት እንደነበሩ ነው። እዛ ላይ ሊስቱ እንደሌለ በተመሳሳይ ያሳውቀውናል። ይህ ስም ዝርዝሩ እዛም ላይ የለም። እዛ ኤርፖርት ውስጥ ባለ አንድ ክፍል ውስጥ አቆዩን ነው እያለ ያለው። ብር ሰጥቼ ነው ወጣሁ እያለ ያለው። 13 ነን ነው እያለ ያለው።
ግለሰቡ ናሙና መስጠቱን ለምርመራ አካላትና ለጤና ባለሙያዎች መናገሩን አቶ አንተነህ ገልጸው ምርመራ መውሰዱን የሚያረጋግጥ መረጃ ግን አለመገኘቱን ጠቅሰዋል።
ከ15 ቀን በፊት ሰጥቶ እንደነበረ ነው እያነሳ ያለው። ይህም ደግሞ 15 ቀን አሁን የሚቆይ ሳምፕል ምርመራ የለም። ሚስ ተደርጎም ቢሆን በሚል ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያሉት ሰዎች ጋርም ክልልም ጤና ቢሮ ጋር ተደዋውለን ነበር። የተሰጡ ሳምፕሎች በሙሉ በተለይ ከአረብ ሀገር የሚመጡት ቅድሚያ ተሰጥቶ እንደሚሰራላቸው ነው እየተረጋገጠ ያለው። እንግዲህ ግለሰቡ ወጥተን ብር ሰጥተን አምልጠን መጣን፣ ግን እዚህ አካባቢ ስደርስ በስልክ እያወራሁ ነበር ነው እያለ ያለው። ከዛ ወርጄ ሕዝቤን አልበክልም በሚል እያነሳ
ግለሰቡ የሚናገራቸው የተዛቡና እውነትነት የጎደላቸው መረጃዎች የምርመራ ሂደቱ ላይም ተጽዕኖ ማሳረፉን አልደበቁም።
ከምበልቻ ቀበሌ 5 ነው የተወለድኩት። አባቴ ታዋቂ ናቸው። ሆቴል አጠገብ የሆነ ሆቴል ስም እየጠቀሰም ነበር። መጋዘን አለው አባቴ የሚል ነገር አንስቶ ነበር። እሱ በሰጠን መረጃ ድረስ ከተማ አስተዳደሩ ጋር ሆኖ አካባቢውን ቤተሰቦቹን ለማግኘት ሰፊ ጥረት ተደርጎ ነበር። እሱ የሚጠቅሰው ግለሰብ ኮምቦልቻ ላይ እንደሌለና መጋዘንም ቢሆን እሱ ባለው እንደሌለ ለማጣራት ጥረት እየተደረገ ነው ያለው። በርዘር እስከ ጤና ጥበቃ ሚኒስቴር እየተጣራ ያለበት ሂደት ነው ያለው። ወደፊት እንግዲህ የሚሆነውን መረጃ በጋራ መከታተል ነው ያለብን። በእኛ በኩል ሳምፕል እንዲወሰድበት ዛሬ እየተደረገ ነው ያለው።
ግለሰቡ ብቻዬን አይደለሁም ብዙ ሰዎች ጋር ነው የመጣሁት የሚልም መልእክት እንዳስተላለፈ ነው የተሰማው። እነዚህን ሰዎችስ ከመከታተል አንጻር በእናንተ በኩል የሰራችሁት አለ?
ወርጌሳ አካባቢ ይገባለ የሚል እንትን አለው። ሀይቅ ይገባለ፣ ደሴ ይገባለ፣ ወረና ይሄዷለ ይላል። ግማሾቹም በጎጃም በኩል ነው የገቡት የሚል መረጃ ነው እየሰጠ ያለው። እኛ ጋር የገቡትን ሰዎች ማግኘቱ ከባድ ቢሆንም ስም ብቻ ስለሆነ እየሰጠ ያለው ግን አዲስ ሰሞኑን የገባ ሰው አለው የሚለውን በየአካባቢው አሰሳ ተደርጓል። ባለው ልክ ማግኘት አልተቻለም።
በተደጋጋሚ ከሚነሱት ቅሬታዎች ውስጥ አንዱ በወሎ አካባቢ በርካታ ከአረብ አካባቢ የመጡ ሰዎች አሉ። እንዲህ አይነት ባልተጠበቀ ሁኔታ የመግባት በህገ ወጥ መልኩ የመሽለክ ነገር ሊኖር ስለሚችል ምርመራ ጣቢያ እንዲቋቋም በማድረግ በኩል የሞከራችሁት ጥረት አለ?
እውነት ነው። በዋናነት እንደኛ ዞን በወረባቦ አራባቴ ካሉ በኩል በባቲ ከኦሮሚያ ዞን ራሱ እየሰራ ያለ ከዛ አልፎ ደግሞ እኛ ዞንም ላይ ሊገቡ ስለሚችሉ ገርባ ላይ ማጠናከር አለብን ብለን ሰሞኑን እየሰራን ያለ ነው። ከዛ በተጨማሪ በአዲስ አበባም የተለያዩ በሮችን ተጠቅመን በኢንፍራሬድ ቴርሞሜትር በመጠቀም ለመለየት ጥረት እየተደረገ ያለበት ሂደት ነው ያለው። እንደተባለው ክፍተቶች አሉ። በተለያየ ምክንያት ሰው እየገባ ነው። አሁንም መስመር ከመከፈት ጋር ትራንስፖርት እንቅስቃሴ ከመፈቀዱ ጋር ተያይዞ የተለያዩ ድሮች ወደ ዞናችን እንደሚገቡ ታሳቢ እየተደረገ ነው። እሱን በመፍታት ጥረት ይደረጋል።
የሐርቡ ከተማ ፖሊስ ጽህፈት ቤትን አዛዥ በተንቀሳቃሽ የእጅ ስልክ መስመራቸው ለማግኘት ብችልም ስራ ላይ መሆናቸውን ገልጸው የስልክ ምልልሱን አቋርጠውታል። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ግለሰብ እንደሚሉት መረጃዎችን በቸልታ ማለፍ አይገባም። በኮሮና ቫይረስ ሊመጣ የሚችለውን ችግር ተጠያቂነትን በማስፈን ጭምር መከላከል አስፈላጊ ነው። እንደ አስተያየት ሰጪው
መረጃ ሳይማቅ የመንግስት አካላቶችም አሁን ይሄኛው ሰውዬ እንደዚህ ተብሎ ተነገረ ሲባል ከመደናገጥና መረጃውንም መንግስት ችላ ከሚለው ከመጨረሻው ተከታትሎ ተጠያቂዎች ካሉ እንዲጠየቁ፣ ህብረተሰቡም ደግሞ እንደዚህ ነገሮች ሳይደናገጥ ራሱን ጠብቆ ተራርቆ መኖርም ጥሩ ይሆናል።
ከአረብ ሀገራት የሚመጡ የወሎ አካባቢ ተወላጆች በህገ ወጥ መንገድ ወደ መኖሪያ አካባቢያቸው እየገቡ ስለሆነ ብዙሃኑን ለኮሮና ቫይረስ እንዳያጋልጡ የሚመለከተው አካል ጥንቃቄ እንዲያደርግም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መሰናዶ እንለፍ። አፍሪካ ነክ ርዕሶች። ቡርኪና ፋሶ ውስጥ በተከሰተው ያለመረጋጋት ሁኔታ በማያቋርጥ የጥሪት ጥረት ምክንያት ሀገሪቱ ወደ ሰብአዊ ቀውስ እያመራች ነው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ክፍል መግለጹን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። ከናይሮቢ የተላከው የኤፕሪሱ ዘገባ ደግሞ በኬንያና በአንዳንድ የአፍሪካ ሀገሮች በጠና የታመሙ ሰዎች የሕክምና ሁኔታን በሚመለከት ያብራራል። በዛሬው የአፍሪካ ንክ ርዕሶች ፕሮግራማችን አዳነች ፍስሐዬ የሁለቱም ዘገባዎች አጠናቅራ ታቀርብልናለች።
ቡርኪና ፋሶ ያለው ሰብአዊ ቀውስ እንዳይበቃ ኮቪድ-19 ወረርሽኝ በፍጥነት እየተስፋፋ መሆኑ ታውቋል። የዓለም የጤና ድርጅት እንደሚለው የኮሮና ቫይረስ መዛመትን በሚመለከት ቡርኪና ፋሶ ከአፍሪካ ሶስተኛው ሀገር ሆናለች። በሌላ በኩል ደግሞ ሀገሪቱ ከዓለም እጅግ የፈጠነ የመፈናቀል ቀውስ እንደገጠማት የተባበሩት መንግስታት ድርጅት ገልጿል። ካለፉት 16 ወራት ወዲህ ወደ 840,000 የሚጠጉ ሰዎች በግጭትና በድርቅ ምክንያት ከመኖሪያቸው ለመፈናቀል እንደተገደዱ ታውቋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጽህፈት ቤት ቃል አቀባይ ባባር ባሎች በገለጹት መሰረት ርቀው በሚገኙት የሀገሪቱ ክፍሎች ባለው ከባድ ምድረ በዳ መሰል ሁኔታና አማጽያን በህዝቡ ላይ በሚያደርሱት ጭካኔ የተመላበት ጥቃት ብዙ ሰዎች አደጋ ላይ ናቸው። ባባር ባሎች ያብራራሉ።
There are hundreds of thousands of displaced people, including small children, are being forced to
በመቶዎች ሺዎች የሚቆጠሩ ሰዎች ትንንሽ ልጆችም ጭምር ሜዳ ላይ ለመዋልና ለማደር ተገደዋል። ሰዎች በመንደሮቻቸው ላይ ስለሚደርሰው አሰቃቂ ጥቃት ይናገራሉ። ትልልቆችና ትንንሽ ወንዶች ይገደላሉ። በሴቶች ላይ የወሲብ ጥቃት ይፈጸማል። ቤቶች ይዘረፋሉ። ትምህርት ቤቶች ከሌሎች መሰረተ ልማቶች ጋር ይወድማሉ በማለት ባሎች አብራርተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ታዲያ የሰዎችን ተጨማሪ ስቃይ የማስወገድ ተግባር በፍጥነት መተግበር የሚገባው መሆኑን በመግለጽ አስጠንቅቀዋል። በአሁኑ ወቅት ርቀው በሚገኙት የቡርኪና ፋሶ ክፍሎች ያሉት 350,000 የሚሆኑ ነዋሪዎች በአስቸኳይ መጠለያና የምድረ በዳውን ሙቀት ለመቋቋም የሚያስችላቸው ውሃ ያስፈልጋቸዋል ይላል ከፍተኛው የስደተኞች ኮሚሽነር። የታጠቁ ቡድኖች የሀገሪቱ ማዕከላዊ ኖርድንና የሳህል ቀጠናዎችን እያመሱ በመሆናቸው ሰዎች የፍርሃትና የሰቀቀን ኑሮን እንደሚገፉ የስደተኞቹ አገልግሎት ጠቁሟል። ጸጥታ ሁኔታ የተጠናከረ ቢሆንም አማጽያኑን ጥቃት ከማካሄድ አላገዳቸውም። በፖሊስና በወታደራዊ ኃይል፣ በሲቪሎች፣ በትምህርት ቤቶች፣ በጤና ማዕከሎችና በሌሎች የሀገሪቱ መሰረተ ልማቶች ላይ ጥቃት ማካሄዱን እንደቀጠለ ታውቋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከሀገሪቱ ባለስልጣኖችና ከሌሎች የረድኤት ድርጅቶች ጋር በመተባበር ከመኖሪያቸው ለተፈናቀሉት በአስቸኳይ መጠለያና ሌሎች አስፈላጊ ረድኤቶችን ለማቅረብ እየጣሩ መሆናቸውን የአገልግሎቱ ቃል አቀባይ ባባር ባሎች ገልጸዋል። ይሁንና እነዚህ ነፍስ አድን እንቅስቃሴዎች በጸጥታ ጉድለት፣ በቀጣይ የገንዘብ የቁሳቁስና የሰራተኞች እጦት ምክንያት እየተሰናከሉ መሆናቸውን ባሎች መግለጻቸው አልቀረም። የምስራቅ አፍሪካዊቷ ሀገር ኬንያ ደግሞ ዓለም አቀፍ የጤና ድርጅት የጤና ጣቢያ አስተዳደርን አስመልክቶ ባወጣው መመሪያ መሰረት ከመላ የኮቪድ-19 በሽተኞች መካከል 14% የሚሆኑት ሆስፒታል ገብተው መታከም ብቻ ሳይሆን ኦክሲጅን ወይም ለመተንፈስ የሚያስችላቸው መሳሪያ ያስፈልጋቸዋል። በጤና ሕክምና ክፍል መታከም የሚያስፈልጋቸው የቫይረሱ በሽተኞች 5% ብቻ ቢሆኑም የብዙ የአፍሪካ ሀገሮች የጤና ሕክምና ክፍሎች አሁን ካሏቸው በሽተኞች በላይ ለማከም የሚችሉበት አቅም እንደሌላቸው ታውቋል። የኬንያ የጤና ጥበቃ ፌዴሬሽንና የጤና ሕመም ሕክምና ማህበር በገለጹት መሰረት ኬንያ ውስጥ 518 በጤና የታመሙ በሽተኞች የሚሰኙባቸው አልጋዎች አሉ። ሆኖም ሁሉም በተሟላ ይሰራሉ ማለት እንዳልሆነ ተገልጿል። ከቅርብ ጊዜያት ወዲህ የአይሲዩ ማለት የጤና ሕመም ሕክምና ክፍሎቻቸውን ባሰፉ የሪፈራል ሆስፒታሎች ሳይቀር ከሰራተኞች እጥረት የተነሳ በአስተማማኝ ሁኔታ ጥቅም ላይ የሚውሉት የተወሰኑ አልጋዎች ብቻ መሆናቸውን በናይሮቢ ዩኒቨርሲቲና በኬንያታ ብሔራዊ ሆስፒታል በአንስቴዣ ወይም በማደንዘዣ መድኃኒት የተሰለጠኑት ቶማስ ቾኩዌ ገልጸዋል።
you get a pandemic like now and you suddenly realize you require ICU specialists.
አሁን ባለም አቀፍ ደረጃ የተከሰተው ወረርሽኝ ሲመጣ በጠና ህመም በሽተኞች ህክምና የሰለጠኑ ልዩ ሐኪሞች እንደሚያስፈልጉ ትረዳለህ። እንደዛ አይነት ሐኪሞችን በአንድ ቤት ማሰልጠን አይቻልም። በረጅም ጊዜ የሰለጠኑ ልዩ የጠና ህሙማን ሊያክሙ የሚችሉ ሐኪሞች የህክምና ክፍል አካል ሆነው መቆየት አለባቸው ሲሉ ቶማስ ቾኮይ አስረድተዋል። ኡጋንዳ 55 በጠና የታመሙ በሽተኞች የሚሰኙባቸው አልጋዎች እንዳሏት የማካራር ዩኒቨርሲቲ ባለፈው የካቲት ወር ባቀረበው ጥናት ገልጿል። ደቡብ ሱዳን ደግሞ 24 አልጋዎችና 4 ለመተንፈስ የሚረዱ መሳሪያዎች እንዳሏት ታውቋል። አድማጮች፣ በአንዳንድ የአፍሪካ ሀገሮች የኮሮና ቫይረስ ህክምና ይዘት እንደሚመለከት የቀረበው ዘገባ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።